The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጀነራል ሳረ መኮንን ገዳይ አስር አለቃ መሳፍንት ጥጋቡ በእድሜ ልክ ጽኑ እስራት ተቀጡ።
አቃቤ ሕግ ተከሳሹ ላይ የሞት ፍርድ እንዲፈረድ ነበር የጠየቀው። እኛ ግን የወንጀል ሕጉን መሰረት አድርገን መሟላት ያለባቸው አንድ ሰው ላይ የሞት ፍርድ ለመወሰድ አንድ ወንጀለኛ ላይ መሟላት ያለባቸው ነገሮች ውስጥ ምንም ማጥሪያ ካልተገኘለት ነው በሚል የወንጀል ሕጉን መሰረት አድርገን የክርክር አቅርበን ነበር። እንዲሁም አራት የተለያዩ ቅጣት ማቅለያዎች አቅርበን ነበር።
የአስር አለቃ መሳፍን ጥጋቡ የህግ ጠበቃ አቶ ቃለ ክርስቶስ ጌትነትን ድምፅ ነው የሰማችሁት። የአቃቢ ህግ ባለሥልጣንን አስተያየት ጨምሮ የችሎቱን ውሳኔ የያዘ ዘገባ ዝርዝር በዕለቱ አቢርስ ይዘናል። በትግራይ ክልል የተኩስ አቁም እንዲደረግ የትግራይ ጊዜያዊ አስተዳደር በጠየቀው መሠረት የኢትዮጵያ መንግሥት መስማማቱ ተገልጧል። በሌላ በኩል መቀሌ የሚገኙ ዘጋቢዎቻችን የከተማይቱን ሁኔታ አስመልክቶ ማምሻውን በስልክ በሰጡን መረጃ የመከላከያ ወታደሮችና ፖሊስ ከተማይቱ ውስጥ እንደሌሉ፣ ባንኮች ዝግ ሆነው መዋላቸውን፣ ኢንተርኔት መቋረጡን ነግረውናል። ዝርዝሩን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሰኔ 21 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን እንዲሁም ከዋና አዘጋጁ ሰለሞን አባተና በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያየ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። የትግራይ ጊዜያዊ አስተዳደር የፌዴራል መንግስት ሰብአዊነትን መሰረት ባደረገና ተጨማሪ ጉዳት በማያስከትል መልኩ የተኩስ አቁም ስምምነት እንዲያደርግ ጥያቄ ማቅረቡን አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር አብርሃም በላይ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ክረምት እየገባ በመሆኑ አርሶ አደሩ ተረጋግቶ የእርሻ ስራውን እንዲያከናውን የሰብአዊ ድጋፍም ለተረጂዎች ያለምንም ችግር እንዲደርስ ወቅቱን የሚመጥን ፖለቲካዊ መፍትሄ ለመስጠት ፌዴራል መንግስት የተኩስ አቁም ስምምነት እንዲያደርግ ጥያቄ መቅረቡን አስታውቀዋል። ጊዜያዊ አስተዳደሩ ባለፈው ሳምንት በይፋ ጥያቄውን ያቀረበው የክልሉን ወቅታዊ ሁኔታ አስመልክቶ ከክልሉ የህዝብ ተወካዮች፣ ከቢሮና ዞኖች አመራር አባላት፣ በተለያየ ቦታ ከሚገኙ የትግራይ ተወላጆች ምሁራን፣ ከባለ ሀብቶችና ከሃይማኖት አባቶች ጋር ተከታታይ ምክክር ካደረገ በኋላ መሆኑን የክልሉ ዋና ስራ አስፈጻሚ ጨምረው ገልጸዋል። በጊዜያዊ አስተዳደሩና በፌዴራል መንግስት እየተወሰዱ ያሉ እርምጃዎችን የዘረዘሩት ዋና ስራ አስፈጻሚው በቀጣይም ፖለቲካዊ አማራጮችን ታሳቢ ማድረግና የመፍትሄ እርምጃዎችን የመውሰድ አስፈላጊነት ላይ እምነት አለ ብለዋል። አርሶ አደሩ በዚህ ክረምት ወደ እርሻ ስራው ካልገባ የዘር ወቅት ስለሚያልፍበት ገበሬው ለአመታት ተረጂ ሆኖ የመኖር ዕጣ ያጋጥመዋል ብለዋል ዶክተር አብርሃም። የኢትዮጵያ መንግስት ባለፉት ወራት ከ100 ቢሊዮን ብር በላይ ለእርዳታ፣ ለመንግስት አገልግሎት ማስቀጠያና ለመሰረተ ልማት ግንባታ መዋሉን ጠቅሰው ይህም በሀገሪቱ አጠቃላይ ኢኮኖሚ በተለይም በሌሎች ክልሎች ላይ የሚያደርሰው ጫና ከፍተኛ መሆኑን አውስተዋል። በቀጣይነትም ሰብአዊ እርዳታ ወደሚፈለገው ቦታ ለማድረስ፣ የእርሻ ስራ እንዳያመልጥ ለማድረግ፣ ተፈናቃዮችም ተረጋግተው ወደየቤታቸው እንዲመለሱ ተጨማሪ የፖለቲካ አማራጭ በማስፈለጉ በተደጋጋሚ ከመንግስት ጋር ንግግር የተደረገበት መሆኑን ጨምረው አስረድተዋል። የተኩስ አቁም ስምምነቱ ገበሬው ተረጋግቶ እንዲያርስ፣ ለችግረኞች የሰብአዊ ድጋፍና የእርዳታ ቁሳቁስ ለማድረስ፣ የተፈናቃዮችን ቤት ጠግኖ ወደ ቦታቸው ለመመለስ እንደሚያስችልም አመላክተዋል። ህወሓት ለዜጎች የእርዳታ እህል እንዳይደርስ በማደናቀፍና የእርዳታ ሰራተኞችንም እንደሚገድል፣ ዜጎች እርዳታ እንዳይቀበሉ እንደሚያስፈራራ ጠቁመው ከተቀበሉ በኋላም እንዲያካፍሉት የሚያስገድድ መሆኑን ገልጸዋል። ለፌዴራል መንግስት የቀረበው የተኩስ አቁም ስምምነት ጥያቄ የህዝቡን ጥቅም ለማስጠበቅ እንደሆነ መግለጻቸውን የኢትዮጵያ የዜና አገልግሎት ዘገባው አውስቷል። በሌላ በኩል መቀሌ የሚገኙ ሪፖርተሮቻችን የከተማይቱን ሁኔታ አስመልክቶ ማምሻውን በስልክ በሰጡ መረጃ የመከላከያ ወታደሮችና ፖሊስ ከተማይቱ ውስጥ እንደሌሉ፣ ባንኮች ዝግ ሆነው መዋላቸውንና ኢንተርኔት መቋረጡን ነግረውናል። በተጨማሪም ወደ መቀሌ የሚያስገቡና ከከተማይቱ የሚያወጡ መንገዶች ሁሉ ዝግ መሆናቸውን፣ የአውሮፕላን በረራም ካለፈው ረቡዕ አንስቶ እንደተቋረጠ መሆኑን ጠቁመዋል። ከጊዜያዊ አስተዳደሩም እስከ ትናንት ከነበሩ ጥቂት ባለስልጣናት በስተቀር ብዙዎቹ ቀደም ሲል ከተማይቱን ለቀው መውጣታቸው ተነግሯል። የመቀሌንና በአጠቃላይ ትግራይ ውስጥ ያለውን ሁኔታ አስመልክቶ ከፌዴራል መንግስቱ ወታደራዊና ሲቪል ባለስልጣናት ማብራሪያ ለማግኘት እስካሁን ያደረግናቸው ጥረቶች ግን አልተሳኩም። ተከታታይ ጥረቶች በማድረግ ላይ ነን። አዲስ ነገር እንዳገኘን እናቀርባለን። በኤምኤስኤፍ ሰራተኞች ላይ ትግራይ ውስጥ የተፈጸመው ግድያ ብርቱ ውግዘት አስነስቷል። 3 ሰራተኞቹ ትግራይ ውስጥ እንደተገደሉበት ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ አስታውቋል። የተገደሉት 2 ኢትዮጵያውያን ሲሆኑ አንዲቱ ስፓኛዊ ናቸው። የኢትዮጵያና የዩናይትድ ስቴትስ መንግስታት ግድያውን አውግዘዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በረዴ ሰራተኞቹ ላይ ግድያው የተፈጸመው ህወሓት በሚንቀሳቀስበት አቢ አዲ አካባቢ መሆኑን ጠቁሞ አድራጊዎቹም የህወሓት ታጣቂዎች ናቸው ብሏል። የህወሓት ቃል አቀባይ የሆኑት አቶ ጌታቸው ረዳ ዛሬ ባወጡት ትዊት የእርዳታ ሰራተኞቹ ሸዋተ ህጉም ውስጥ የተገደሉት በሚሸሹ የኢትዮጵያ ወታደሮች ነው ብለዋል። አድራጎቱን ብልሹና አሳዛኝ ብለውታል። የተገደሉት ሰዎች ለአካባቢው ነዋሪዎች እጅግ አንገብጋቢ እርዳታ ለማቅረብ ሲንቀሳቀሱ የነበሩ ናቸው ያሉት ጌታቸው ረዳ በመሸሽ ላይ የነበሩት ወታደሮች በአካባቢው ባለ የተፈናቃዮች መጠለያ 6 ሰዎችንም ገለዋል ሲሉ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫቸው በረድኤት ሰራተኞች ላይ የሚፈጸም ጥቃት ምንም አሳማኝ ምክንያት ሊቀርብበት የማይችል ጥፋት መሆኑን ገልጸው አጣዳፊ ምርመራ ተደርጎ የአድራጎቱ ፈጻሚዎች ለሕግ እንዲቀርቡ አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ባወጡት መልእክት የኤምኤስኤፍ ሰራተኞች መገደል በእጅጉ ያስደነገጣቸው መሆኑን አስታውቀዋል። ይህ ፈጽሞ ተቀባይነት የሌለውና አጸያፊ የሆነ የዓለም አቀፍ ሕግ ጥሰት ነው። የግድያው ፈጻሚዎች ተገኝተው በብርቱ መቀጣት አለባቸው። ትግራይ ውስጥ ለሕዝቡ ከለላና ድጋፍ ለመስጠት ሕይወታቸውን ለአደጋ እያጋለጡ የሰብአዊ ተግባር የሚፈጽሙ አጋሮቻችን ጋር በድጋፍ እቆማለሁ ብለዋል ጉቴረሽ። ዓለም አቀፍ የቀይ መስቀል ኮሚቴም በእርዳታ ሰራተኞቹ ላይ የተፈጸመውን ግድያ በብርቱ እንደሚያወግዘው አስታውቋል። የሶማሊያ ባለስልጣናት በማዕከላዊዋ ጋልሙዱግ በምትገኝ አንዲት ትንሽ ከተማ ውስጥ ትናንት እሁድ ጠዋት በታጣቂዎች በደረሰ ጥቃት በርካታ ሰዎች መገደላቸውን አስታወቁ። የሶማሊኛ ክፍል ባልደረባችን ሃሩን ማዕሩፍ ያጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
የማዕከላዊ ሶማሊያ የደህንነት ባለስልጣናት በመደብ ክልል ከደረሰው የመሳሪያ ጥቃት በኋላ ቢያንስ 30 ሰዎች ህይወታቸው ማለፉን አስታወቁ። የአካባቢው ባለስልጣናት ለአሜሪካ ድምጽ እንደገለጹት ከሆነ ዊሲል ተብላ በምትጠራው ከተማ በአካባቢው የጸጥታ ኃይሎችና በታጣቂዎች በኩል በነበረው የተኩስ ልውውጥ ሲቪሎችን ጨምሮ ነው የ30 ሰዎች ህይወት ያለፈው። ለመገናኛ ብዙሃን መረጃ ለመስጠት ፍቃድ የሌላቸውና ስማቸው እንዳይጠቀስ የፈለጉ የአካባቢው ባለስልጣን ጥቃቱ የጀመረው ታጣቂዎች ለከተማው ቅርብ በሆነ ካምፕ አቅራቢያ በመኪና ላይ ባጠመዱት ፈንጂ አማካኝነት ነው ያሉ ሲሆን የጋልመደግ የመረጃ ሚኒስትር አህመድ ሺሬ ፋላግል ለአሜሪካ ድምጽ የሶማሊኛው ክፍል የክልሉ ኃይል ጥቃቱን በመመከት የህይወት መጥፋትን ታድጓል ብለዋል። ፋላግል አክለውም 3 ወታደሮች ህይወታቸውን ሲያጡ ሌሎች 7 ደግሞ መጎዳታቸውንም ገልጸዋል። በተጨማሪም ሚኒስትሩ ዝርዝሩን ባያብራሩ 100 ታጣቂዎች ሲሞቱ ሌሎች ብዙዎችም ከነ ህይወታቸው አልተመለሱም ብለዋል። እሁድ ዕለት ለደረሰው ጥቃት አልሻባብ ኃላፊነቱን የወሰደ ሲሆን 34 የሚሆኑ የጸጥታ ኃይሎችንም መግደሉን ተናግሯል። ከጋልጋዮ ደቡብ ምስራቅ በ200 ኪሎ ሜትር ርቀት ላይ የምትገኘው ዊሲልን አልሻባብ የተቆጣጠራት ሲሆን በሚያዝያ ወር ላይም ባልታወቀ ምክንያት ከአካባቢው የጸጥታ ኃይሎች ከዊሲል ትንሽ ራቅ ብላ በምትገኘው ቤድዌይንን ለቀው ከወጡ በኋላም ቡድኑ ጨምሮ ይዟታል። በዊስል ከተማ ከደረሰው ጥቃት 2 ሰዓታት በኋላ የክልሉ ባለስልጣናት በአልሸባብ ቡድን አባልነትና በሽብርተኝነት የተከሰሱ 21 ሰዎች ላይ እርምጃ መውሰዳቸውን የክልሉ የፖሊስ ኃይል ኃላፊ ኮሎኔል ሙሚን አብዲ ሽሬ ለመገናኛ ብዙሃን ተናግረዋል። ማቾቹ በካልጋዮ ጋርዌና ቀርጋድሆ ከተሞች በዚህ ዓመት በተደረጉ የተለያዩ ችሎቶች የተፈረደባቸው ናቸው። 18 የሚሆኑት በካልጋዮ የአሸዋ ዳገት ጎን ተደርድረው የጸጥታ አካላት ፊት ለፊት በመቆም እርምጃ ተወስዶባቸዋል። በጋርዌና ቀርጋድሆ ከተሞች ሌሎች 3 ተገለዋል። ታዛቢዎች እንደሚሉት ከሆነ በአንድ ወር ጊዜ ውስጥ አልሻባብ ላይ የተፈጸመው ትልቁ እርምጃ ነው ያሉ ሲሆን ሁሉም ግድያዎች በአለሞ ተኳሾች የተፈጸሙ ናቸው። የፑንትላንድ ባለስልጣናት ማቾቹን ከ10 ዓመታት በላይ በዘለቀና የክልልና የማህበረሰብ መሪዎችን እንዲሁም ጋዜጠኞች ጭምር ላይ በተደጋጋሚ ለደረሰ ግድያና ጥቃት ሚና ነበራቸው ብለዋል። አልሻባብ በደቡብ ማዕከላዊ ሶማሊያ በሰፊው የሚንቀሳቀስ ሲሆን ቡድኑ በከፊል ራስ ገዝ በሆነችው ፑንትላንድና በሰሜን ምስራቅ የሀገሪቱ ክፍልም ዳነው አለ። ለሃሩን ማሩፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ከባድ የኮቪድ-19 ሶስተኛ ዙር ስርጭት ማዕበል እየታገለች በምትገኘው በደቡብ አፍሪካ ፕሬዚደንቱ ሲሪል ራማፎሳ በከፍተኛ ፍጥነት ተላላፊ የሆነውን ዴልታ የሚባለውን ኮሮና ቫይረስ ለመግታት በርከት ያሉ አዳዲስ ገደቦችን አውጀዋል። ይሄ የኮሮና ቫይረስ ዝርያ እጅግ በጣም አደገኛ በሆነ ፍጥነት እየተዛመተ ነው። በአንድ ጊዜ ብዙ ሰው ሊታመምና ሕክምና ሊያስፈልገው ይችላል። ስለዚህ ከፍተኛ ጥንቃቄ ማድረግ እንደሚያስፈልግ አሳስባለሁ ብለዋል ፕሬዚደንቱ። ህዝባዊ ስብሰባ መከልከሉን፣ ትምህርት ቤቶች መዘጋታቸውን፣ የአልኮል መጠጥ መሸጥና ምግብ ቤቶች ውስጥ ተቀምጦ መመገብ እንደሚከለከልና ይህን ደንብ በሚጥሱ ላይ ከባድ ቅጣት እንደሚጣል ፕሬዚደንቱ አስታውቀዋል። ከዚህም በተጨማሪ ጆሃንስበርግና ፕሪቶሪያ ከተሞች ወደሚገኙባት ጓቴንግ ክፍለ ግዛት ለመዝናናት መጓዝ ለ14 ቀናት ክልክል ተደርጓል። ከአፍሪካ ሀገሮች መካከል ከሁሉም በከበደ ሁኔታ በኮቪድ-19 በተጠቃችው በደቡብ አፍሪካ በአሁን ወቅት ከ1.9 ሚሊዮን በላይ በቫይረሱ የተያዙ ሰዎች ያሉ ሲሆን ከትናንት በስቲያ ቅዳሜ ብቻ ከ18,000 በላይ ትናንት 15,000 አዲስ ተያዦች መመዝገባቸውን የሀገሪቱ የተላላፊ በሽታዎች ተቋም አስታውቋል። እስካሁን በደቡብ አፍሪካ በኮቪድ ምክንያት 59,900 ሰዎች ለህልፈት መዳረጋቸውንም ነው የተቋሙ መረጃ የሚያመለክተው። እጅግ የከበደ የኮቪድ ስርጭት ማዕበል ውስጥ ነን። አሁን እንደምናየው ከሆነ የአሁኑ ካለፉት ከሁለቱ የሚብስ ነው ሲሉ አስጠንቅቀዋል። ፕሬዚደንቱ ትናንት በብሔራዊ ቴሌቪዥኑ ባደረጉት ንግግር ዴልታ የተባለው የኮሮና ቫይረስ ዝርያ በአሁኑ ጊዜ ከ9 የሀገሪቱ ግዛቶች 5 ውስጥ እንደታየ ነው ያስታወቁት። በዚህ እንዳለ ለኮሮና ቫይረስ ከተጋለጡት የብሪታንያው ጀነራል ኒክ ካርተር ጋር ባለፈው ሳምንት በአንድ ስብሰባ ላይ አብረው የተቀመጡ በርካታ የሀገሪቱ ከፍተኛ የመከላከያ ባለስልጣናት ራሳቸውን ለይተው መቀመጣቸው ተዘግበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።
ቆንጅታዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ዛሬ ሰኞ ሰኔ 21 2013 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ በጀነራል ሰዓረ መኮንን የሚጠየቀው ገዳያቸው 10 አለቃ መሳፍንት ጋቡ በእድሜ ልክ ጽኑ እስራት ተቀጣ። 10 አለቃ መሳፍንት በእድሜ ልክ እስራት እንዲቀጣ የወሰነው የፌዴራሉ ከፍተኛ ፍርድ ቤት 3ኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ነው። ይሁንና ቅጣቱ እንደከበደ የሚገልጹ ተከሳሽም ይሁን በሞት መቀጣት ነበረበት የሚሉ የከሳሽ ወገኖች የፍርድ ቤቱን ውሳኔ አለመቀበላቸው ነው የተገለጸው። ሁለቱም አካላት የፌዴራሉን ጠቅላይ ፍርድ ቤት ይግባኝ እንደሚጠይቁ ለአሜሪካ ድምጽ ገልጠዋል። ኬኔዲ አባተ ዝርዝሩን ይዟል።
ሰኔ 15 2011 ዓመተ ምህረት ከምሽቱ 3 ሰዓት ላይ የቀድሞውን የሀገር መከላከያ ሰራዊት ጠቅላይ ታማጆር ሹም ጀነራል ሰዓረ መኮንንና አብሯቸው የነበሩትን ጓደኛቸውን ሜጀር ጀነራል ገዛኢ አብራን በመግደል ወንጀል በጠቅላይ አቃቢ ሕግ ሲከሰስ የቆየው የአስር አለቃ መሳፍንት ጥጋቡ መኮንን በእድሜ ልክ ጽኑ እስራት እንዲቀጣ ተወስኗል። የቅጣት ውሳኔውን ያሳለፈው የፌደራል ከፍተኛ ፍርድ ቤት 3ኛ የጸረ ሽብርና የሕገ መንግስት ጉዳዮች ወንጀል ችሎት ነው። አስር አለቃ መሳፍንት ጥጋቡ በግንቦት ወር 2011 ዓመተ ምህረት ወደ ጎንደር ከተማ በማቅናት ጠቅላይ አቃቤ ሕግ የግድያ ወንጀሉ ጠንሳሽ እንደሆኑ በክሱ ከተከሳቸው ከብሪጋዴር ጀነራል አሳምነው ጽጌ ጋር ተገናኝቶ ተልእኮ ስለመቀበሉ ክሱ ያስረዳል። እናም ሰኔ 15 2011 ዓመተ ምህረት የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንንና ሌሎች ሁለት የክልሉ ከፍተኛ አመራሮች ላይ በብሪጋዴር ጀነራል አሳምነው ጽጌ በተመራ ቡድን በባህር ዳር ከተማ የተፈጸመውን ግድያ ተከትሎ አስር አለቃ መሳፍንት በተሰጠው ተልእኮ መሰረት ጠቅላይ ታማዦር ሹም ጀነራል ሰዓረ መኮንንና ጓደኛቸው ብሪጋዴር ጀነራል ገዛኢ አበራን በሽጉጥ ገሏል ተብሎ መከሰሱ ይታወቃል። ጉዳዩን በመመርመር ግንቦት 27 2013 ዓ.ም ተመረተ በዋለው ችሎት የጥፋተኝነት ውሳኔ የሰጠው ፍርድ ቤቱ ዛሬ ሰኔ 21 2013 ዓ.ም በእድሜ ልክ እንዲታሰር በማለት የመጨረሻ ውሳኔውን አሳልፏል። ከአስር አለቃ መሳፍንት ጠበቆች አንዱ የሆኑት ጠበቃ ቃለ ክርስቶስ ጌትነት ታዲያ በተከሳሽ ወገን በዛሬው ችሎት ላይ አራት የቅጣት ማቅለያዎች መቅረባቸውን ገልጸው የቅጣት ማቅለያዎቹን የተቀበለው ፍርድ ቤቱ የሰጠው ውሳኔ ተገቢ እንዳልሆነ ተናግረዋል።
አቃቢ ሕግ ተከሳሹ ላይ የሞት ፍርድ እንዲፈረድ ነበር የጠየቀው። እኛ ግን የወንጀል ሕጉን መሰረት አድርገን መሟላት ያለባቸው አንድ ሰው ላይ የሞት ፍርድ ለመፈረድ አንድ ወንጀለኛ ላይ መሟላት ያለባቸው ነገሮች ውስጥ ምንም ማቅለያ ካልተገኘለት ነው በሚል የወንጀል ሕጉን መሰረት አድርገን የክርክር አቅርበን ነበር። እንዲሁም አራት የተለያዩ ቅጣት ማቅለያዎች አቅርበን ነበር። እነዚሁም ተከሳሽ የቤተሰብ አስተዳዳሪ መሆኑን፣ ከዚህ በፊት ምንም አይነት የወንጀል ሪከርድ ያልቀረበበት መሆኑ፣ ከድርጊቱ በኋላ ያለበትን የጤናውን ሁኔታ፣ እንዲሁም በሀገር መከላከያ ሰራዊት ውስጥ ሕዝብንና መንግስትን አገርን በማገልገል የከፈለውን ከግምት አስገብቶ አራት ማቅለያዎች እንዲቀርብ ነው ያቀረብ ነው። እኛ ባቀረብነው የቅጣት ማቅለያ መሰረት ሆኖ ሊቀጣ የሚችል የነበረው 15 ዓመት ከ18 ዓመት ባለው እርከን ውስጥ ነው የነበረው።
በሌላ በኩል ከሳሽ ጠቅላይ አቃቤ ሕግም በፍርድ ቤቱ ውሳኔ ቅሬታ እንደተሰማው አስታውቋል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ ለቪኦኤ እንደገለጹት በተከሳሽ ላይ 3 የቅጣት ማክበጃዎች የቀረቡ ሲሆን 10 አለቃ መሳፍንት የተከሰሰበት ወንጀል በሞት የሚያስቀጣ መሆኑን አንስተዋል።
እኛ እንደ አቃቤ ሕግ የጠየቅነው የተከሰሰበት የወንጀል ድንጋጌ 2 አማራጮች ናቸው ያሉት የወንጀል ሕግ አንቀጽ 238 ሁለት ላይ አንደኛ እድሜ ልክ ነው፣ ሁለተኛ የሞት ቅጣት ነው። ከነዚህ ሁለት ቅጣቶች እኛ ሞትን ነው ፍርድ ቤት እንዲቀጣ የጠየቅነው። ሞትን እንዲቀጣ ስንጠይቅ ሞት የሚያስቀጣ መስፈርቶችን አሟልቶ ስለተገኘ ይህም ማለት ተከሳሽ እጅግ አደገኛ የሚባል ስለመሆኑ እና ድርጊቱም እጅግ ከባድ የሚባል ስለመሆኑ በፍርድ ቤት በክርክር ሂደት በማስረጃ የተረጋገጠ ሀቅ ስለሆነ ይህንንም ፍርድ ቤት አረጋግጦ ጥፋተኛ ነው ብሎ ብይን ስለሰጠው የሞት ቅጣት እንዲቀጣ ብለን ፍርድ ቤትን ጠይቀናል። ከባድነቱን ከመግለጽና ከማቅረብ ባለፈም 3 የቅጣት ማክበጃዎችን አቅርበናል። አንደኛው ተከሳሽ ወንጀሉን ያደረገው የተጣለበትን እምነት ወይም ኃላፊነት ያላግባብ በመገልገል ነው። ሁለተኛውም ከአማራ ክልል ላይ ይሄ ወንጀል እንዲፈጸም በሟች ጀነራል አሳምነው ጽጌ የተሰጠውን ተልእኮ ነው ተቀብሎ፣ ያ ማለት በስልምነት ነው ወንጀሉ የተደረገው። 3ኛ ማክበጃ የነበረው እንድጠብቀው የተሰጠውን የበላይ ኃላፊው ላይ በበላዩ ላይ ስለሆነ ይህን 3ኛ ማክበጃ ነው። እነዚህን አቅርበን ነው የሞት ቅጣት ጠይቀን የነበረው እንደ አቃቤ ተቋም።
የፍርድ ቤቱ ውሳኔ ተገቢ እንዳልሆነ የገለጹት ሁለቱም አካላት ውሳኔውን እንደማይቀበሉ አስታውቀዋል። የተከሳሽ ጠበቃ ቃለ ክርስቶስ ጌትነት ጠቅላይ አቃቤ ሕግ የወንጀሉን ከባድነት በማስረዳት ውሳኔው ከቅጣት መመሪያ ውጭ እንዲሰጥ ፍርድ ቤቱን መጠየቁንና ፍርድ ቤቱም በዚሁ መሰረት ውሳኔ መስጠቱን በመቃወም ይግባኝ እንደሚያቀርቡ ነው የገለጹት።
ውሳኔው ተገቢ ነው ብለን አናምንም። እኛ ጥፋተኝነቱን በሚመለከት ከዚህ በፊትም እንዳቀረብ ነው የተከሰሰበት ድንጋጌ ማስረጃ ስማ የሚለው ላይ ብዙ ቅሬታዎች ነው የነበሩ። እነሱ እንዲታረሙ ጥፋተኝነቱን መሰረት አድርጎ ያሉትን ኦልሬዲ ይግባኙን እያዘጋጀን ነው። ከዛ ውጭ ቅጣቱንም በሚመለከት መርመረው ቢሄድ ኖሮ ለተከሳሹ የሚጠቅም ነበር። ነገር ግን ይሄኛውን ባለመከተል ተቀጣታውሳሰን መመሪያው ውጪ ነው ፍርድ ቤቱ ውሳኔውን የሰጠውና ይሄም ምክንያቱ ተገቢ ነው ብለን አናስብም። አንደኛ መፈንቅለ መንግስት አይደለም እንጂ ነው እንኳን ቢባል የሕገ መንግስታዊ ስርዓቱን ለመጣን ነው ቢባል እንኳን ድርጊቱ በማቾች ሞት በኋላ የተቋረጠና የቀረ ስለሆነ የደረሰው ጉዳት አጠቃላይ ሁኔታው ሲታይ አሁን ባለው ስለ የእድሜ ልክ የሚያስወስን ነበር ብለን አናምንም። ይህም ከግምት አስገብተን በይግባኝ ይታረማል ብለን ነው የምናስበው።
በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ የቅጣት መመሪያ ቁጥር 2/2006 በመጥቀስ እርከንና ደረጃ ያልወጣላቸው የወንጀል ድርጊቶች በመመሪያው መሰረት ውሳኔ ቢሰጥባቸው ተመጣጣኝና አስተማሪ ካልሆኑ ከመመሪያው በመውጣት የቅጣት ውሳኔ እንደሚተላለፍ አንስተዋል። በመሆኑም 10 አለቃ መሳፍንት ፈጽሟል ለተባለው የወንጀል ድርጊት ፍርድ ቤቱ ከመመሪያው ወጣ ብሎ ውሳኔ ቢሰጥም ውሳኔው ግን የሞት ቅጣት መሆን እንደነበረበት የሚያምነው አቃቤ ሕግ ይግባኝ ይጠይቃል ብለዋል።
ፍርድ ቤቱ የመረጠው አማራጭ ትክክል አይደለም፣ በሞት ነው ሊቀጣ ይገባ የነበረው የሚል አረዳድና እምነት ነው ያለን። በዚህ መሰረት ይግባኝ የምናቀርብ ነው የሚሆነው። ምክንያቱም በወንጀል ሕጉ በ117ም ጭምር ፍርድ ቤቱ ሞትን ላለመቅጣት የተጠቀመበት ድንጋጌም ጭምር ሞት የሚቀጣው አንድ ሰው በሞት የሚቀጣው ምን ስኖር ነው የሚለውን በግልጽ ነው የሚያስቀምጠው። ከነዚህ ውስጥ እጅግ በጣም ከባድ ወንጀሉ የተፈጸመ ወንጀል ፍጻሜ ያገኘ ከሆነ፣ እጅግ በጣም ከባድ ከሆነ፣ ወንጀለኛው በተለይ አደገኛ ከሆነ የሚሉ ነገሮች አሉ። በተከሳሽ ላይ ያቀረብነው ክስና ማስረጃዎቻችን በአግባቡ ይህንን ስላረጋገጡ አቃቤ ሕግ ተቋም የጠየቀውን ነው ሊወሰን ይገባ የነበረው የሚል
እንደ ጠቅላይ አቃቤ ሕግ ክስ ወንጀሉ ሕገ መንግስታዊ ስርዓቱን በኃይል ለመናድና መፈንቅለ መንግስት ለመፈጸም ታስቦ የተከናወነ ነው። የመፈንቅለ መንግስት ጥንስሱ በአማራ ክልል ስለመጀመሩም የሚገልጸው አቃቤ ሕግ የክልሉን ከፍተኛ አመራሮች ቀጥሎም የሀገር መከላከያ ሰራዊት አመራሮችን በመግደልና ሰራዊቱን በመበተን ስልጣን ለመያዝ በብሪጋዴር ጄኔራል አሳምነው ጽጌ መሪነት ድርጊቱ ስለመፈጸሙ በክሱ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለግሩም ዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ ቤንሻንጉል ይወስደናል። ከ50,000 በላይ ተፈናቃዮች ወደ መተከል ዞን ተመልሰዋል ሲል የቤንሻንጉል ጉሙዝ አደጋ ስጋት አመራር ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አቶ ታረቀኝ ታሲሳ እንዳሉት ተፈናቃዮች የተመለሱት የጸጥታው ሁኔታ በመሻሻሉ ነው። በክልሉ 360,000 በላይ የሚሆኑ ዜጎች ከቀያቸው ተፈናቅለው በሚቀርብላቸው ድጋፍ የሚኖሩ መሆናቸውንም አቶ ታረቀኝ ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል።
የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ከመተከል ዞን በ2012 ዓ.ም ሐምሌ ወር ውስጥ በጸጥታ ምክንያት ተፈናቅለው ከነበሩ መካከል አብዛኛዎቹ ተመልሰዋል ሲሉ ገልጸዋል። እነዚህ ተፈናቃዮች ሰፍረው ከነበረበት አማራ ክልል ወደ መተከል እንዲመለሱ የተደረገበትን ምክንያትም ኮሚሽነሩ አስረድተዋል።
ከ2012 ጀምሮ ለሁለት ዓመታት እና ከዛ በላይ ጊዜ ከኛ ክልል ከመተከል ዞን 6ቱም ወረዳ ማለት ነው ወደ አማራ ክልል ራንች እና ሳግኒ የሚባሉ ቦታዎች ላይ ተፈናቅለው እንደነበሩ ሲንገልጽ ነው የነበረው። እነዚህን ለማስመለስ ብዙ ጊዜ ጥረቶች ሲደረጉ ነው የነበረው። ብዙ ጊዜ አልተሳኩም ነበረ። ይህም እንደሚታወቀው በጸጥታ ምክንያት ነው። አሁን ጸጥታው ስለተሻሻለ እና ማሻሻል እያሳየ ስለሆነ እነዚህ ዜጎች ወደ ቀያቸው ወደ አካባቢያቸው እንዲመለሱ ነው የተወሰነው። በተወሰነው መሰረት 50,350 አካባቢ የሚሆኑት ወደ አካባቢያቸው ወይም ወደ መተከል ዞን 6ቱም ወረዳዎች ላይ የተመለሱበት መሆኑን ነው ማለት ነው። ወደዚህ ለማስመጣት ብዙ ጊዜ ተሞክሮ ነበር፣ አልተሳካም ነበረ። አሁን መሳካቱን እንደ ትልቅ ውጤት ነው እያየን ያለ ነው። ስናመጣቸውም አካባቢያቸውን ያማከለ ቦታ ላይ እያሰፈሩ ያለ ነው።
አቶ ታረቀኝ ተፈናቃዮቹ በመጠለያ ጣቢያ እንዲቆዩ መደረጋቸውን ጠቁመው ተፈናቃዮቹ ወደ ቤታቸው አለመግባታቸውን በተመለከተም ያሉት አላቸው።
ወደ ቤታቸው ወደ እያንዳንዳቸው ቤት ለምን አልገቡም ለምለው አሁንም ስራዎች የቀርበዋል። እዛ ከሚሆኑ ግን አካባቢያቸው ላይ ሆኑ ተብሆኗል። ስራቸውንም መስራት ማሳቸውንም መስራት የሚችሉበት ቤታቸውንም መስራት እንዲችሉ ተደርጎ ነው ለጊዜ የተቀመጡት። ለስንት ጊዜ ይቀመጣሉ የምለው 5 ቀንም 10 ቀንም ብዙ ቀንም ሊሆን ይችላል። ለምን የጸጥታ ሁኔታ ሲረጋጋ ሰዎች አካባቢያቸውን ፈትሾ የሰላም ሁኔታ የመጨረሻ ማሻሻል ካሳየ እነዚህ ሰዎች በራሳቸው መመለስ ይችላሉ ተብሎ ስለተገመተ ለጊዜው ግን አንድ ቦታ ነው ማዕከል አድርገን እያስቀመጥናቸው።
ኮሚሽነሩ ወቅቱ ክረምት ከመሆኑ ጋር ተያይዞ በመንገድ መሰረተ ልማት ችግር ሳቢያ ተፈናቃዮቹ ለምግብ እጥረት እንዳይጋለጡ የሶስት ወር ምግብ በአንድ ጊዜ ደርሶ በአቅራቢያቸው እንዲያገኙ እየተሰራ ነው ብለዋል። የጤናና ሌሎችም መሰረታዊ አገልግሎቶችን ለተፈናቃዮች ተደራሽ ለማድረግ ሰርተናል ያሉትን አቶ ታረቀኝ አብራርተዋል።
አይደለም የልማቱም ስራ የጤናውን የውሃውን የሁሉንም ነገር አስፈላጊ የሆኑ ነገሮችን የሚከታተልና የሚቆጣጠር አቅጣጫም የሚሰጥና በዚህ ላይ እየሰራ ያለ ነው ኮማንድ ፖስት። ስለዚህ ሁሉም በዚህ ስር ስለሆነ የጤና ሁኔታ በጥሩ ሁኔታ በክላስተር ነው የምንመራ። አንድ እንደ ክልል ምግብነት የመሳሰሉትን በተመለከተ ድጋፎች በጥሩ ሁኔታ ነው እየተሰጠ ያለው። በቂ የሚባለው ነገር እንኳን አለ ባንል እንደ አንድ ተፈናቃይ ግን አስፈላጊ ነገሮች እየተሟሉ ናቸው የምለውን ነገር ለመጨመር
ተፈናቃዮቹ መተከል ዞን ሙሉ በሙሉ ሰላም ሲሆን ወደ ቤታቸው ይመለሳሉ ሲሉ የተናገሩት አቶ ታረቀኝ እስከዛም ባሉበት መጠለያ አካባቢ ይሰራሉ ያሉትን ገልጸዋል።
ካምፖቹ ይጠበቃሉ፣ የምግብ ሁኔታ ክትትል ይደረጋል። ተፈናቃዩን እዚህ አካባቢ ላይ ስራ መስራት አለበት። አስፈላጊ ይሄ የግብርና ማቴሪያሎች ይሟላላቸዋል። እዚህ አካባቢ የልማትን ስራ እንዲሰሩ ተደርጎ ከዚህ ጎን ለጎን ተያይዞ ደግሞ የጸጥታው ስራ ዴይሊ ይሰራል ማለት ነው።
ወደ መተከል ዞን መመለሳቸው ከተጠቆመው ተፈናቃዮች መካከል በስልክ ለማናገር ያደረግኩት ጥረት ለአሁኑ አልተሳካም። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነሩ አቶ ታረቀኝ ታሲሳ በክልሉ በተፈጥሮ ማለትም በጎርፍና ሌሎች ምክንያቶች እንዲሁም በጸጥታ ምክንያት ከቤት ንብረታቸው ተፈናቅለው የነበሩ ከ360 ሺህ በላይ ሰዎች በድጋፍ ይኖራሉ ብለዋል። በቤኒሻንጉል ጉሙዝ ክልል ባለፉት 2 ዓመታት ውስጥ በታጣቂዎች ጥቃት ብዙ ሲቪሎች መገደላቸውንና በመቶ ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዋሽንግተን እንመለሳለን። መንገዶችን ድልድዮችንና ሌሎች ስራዎችን መልሶ ለመገንባት የሚያስችለው በሁለቱ የዩናይትድ ስቴትስ ዋና ዋና ፓርቲዎች ድጋፍ ያገኘው የፕሬዚዳንት ጆ ባይደን አስተዳደር የ1.2 ትሪሊዮን ዶላር የመሠረተ ልማት እቅዱ በዚህ ሳምንት ወሳኝ ፈተና ገጥሞታል። የሚሼል ኩዊንስን ይህን ዝርዝር ዘገባ ሀብታሙ ስዩም ያሰማናል።
አሁን ከባዱ ምዕራፍ ደርሷል። ብዙም ያልጠናው በፕሬዚደንት ጆ ባይደንና ከሁለቱ አውራ ፓርቲዎች የተውጣጡ የህዝብ እንደራሴዎች መካከል የተደረሰው ስምምነት ይጸድቅ ዘንድ በሁለቱም ፓርቲዎች ውስጥ የሚገኙ ህግ አውጪዎች ከአሁኑ የላቀ ድጋፍ ሊሰጡት በእጅጉ አስፈላጊ ነው። ያልተረጋገጠው ነገር ውሱኑ የጋራ እቅድ በስራ ላይ ይውላል ወይንስ ሌላ ልዩነቶችን የሚያሰፋ ከነባሩ እቅድ አስፍቶ የሚጠይቅ በዲሞክራቶች የሚደገፍ ረቂቅ በኮንግረሱ በኩል ያልፋል የሚለው ነው። የጋራ ስምምነቱ በቀጣይ 8 ዓመታት ውስጥ 1.2 ትሪሊዮን ዶላር በመንገድ ድልድይ፣ የባቡር ሐዲድ፣ የህዝብ ማጓጓዣ እንዲሁም አየር ማረፊያዎች ግንባታ ላይ ከዚህ በተጨማሪ ደግሞ የኃይል ማሰራጫ ማሻሻያዎችና የብሮድባንድ ኢንተርኔት ሽፋን ማስፋፊያዎች ላይ እንዲውል አቅዷል። እነዚህን ግንባታዎች ለማከናወን ከኮቪድ-19 ወረርሽኝ ድጋፍ የተረፈውን ገንዘብና ሌሎች መላዎችን ለመጠቀምም ታስበዋል። ቅዳሜ ዕለት ባይደን የሰብአዊ መሠረተ ልማት በመባል ከሚጠራው አረጋውያንን፣ ትምህርትና የሕፃናትን እንክብካቤ የመሳሰሉትን አገልግሎቶች ለመገንባት ካለመው እቅድ ጋር አያይዘው ሊያቀርቡት ከነበረው ሌላኛ እቅድ ማፈግፈጋቸውን አሳይተዋል። የ6 ትሪሊየን ዶላር እቅድ በባለጸጎች ላይ ቀረጥ መጨመርን ያጠቃልላል። አንዳንድ የዲሞክራቲክ ፓርቲው መሪዎች መጠኑ ዝቅ ባለው የአሁኑ የጋራ ስምምነት ደስተኞች አለመሆናቸውንም ተናግረዋል። ሴናተር ኤልዛቤት ዋረን በኤቢሲ ቴሌቪዥን ላይ ቀርበው ይህንም ብለዋል።
I can't vote for some small subset that, you know, the infrastructure train.
እኔ ለትንንሽ ቅንጥብጣቢዎች ድምጼን አልሰጥም። የመሰረተ ልማት ግንባታ እቅዱ የህፃናት እንክብካቤን፣ የአረንጓዴ ወይም የንጹህ ኢነርጂን ሐሳብ ሳያካትት ሊያስቀር አይገባውም። ቢሊዮነሮች ግብር የመክፈላቸውን አስፈላጊነትም ሳያካትት ሊቀር አይገባውም። ሲጠናቀቅ እቅዱ አንድ በመሆኑ እነዚህ ሁሉ መካተት አለባቸው።
እኩል ቁጥር ያላቸው የዲሞክራቲክና ሪፐብሊካን ፓርቲ ተወካዮችን ባካተተው ሴኔት ውስጥ የሚደረግን ውሳኔ ማዘግየት ሂደት ለመቋቋም 60 ድምጾች ያስፈልጋሉ። የጋራ ቡድኑ አባል የሆኑት ዲሞክራቱ ሴናተር ጆ ማንቺን ትልልቅ መሰረተ ልማቶችን በተመለከተ ለመስራት ጊዜው ወደፊት ይመጣል ባይ ናቸው።
We have two tracks and that's exactly what I believe is going to happen.
ሁለት ደረጃዎች እንዳሉትና እነሱንም ያከናውን እንዳለን የማምነው አሁን በመጀመሪያው ደረጃ ላይ ነው የሰራነው በሁለተኛው ደረጃ ላይ ደግሞ እንሰራለን አሳሳቢ ፍላጎቶች እንዳሉ እንረዳለን ያሉት በስምምነቱ ላይ እንዲሁ የሰሩት ሪፐብሊካኑ ሴናተር ሮብ ፓርትመን በበኩላቸው አነስ ያለው የመሰረተ ልማት መርሃ ግብር አንዳች ስራ ለመስራት መልካም እድል እንደሆነ ይጠቁማሉ።
People are looking for us to get something done. Specifically on infrastructure, but more generally...
ሰዎች የሆነ ነገር እንዲሰራላቸው እኛን እየጠበቁ ነው። በተለይ ደግሞ መሰረተ ልማትም በተመለከተ። በአጠቃላይ ግን የሚፈልጉት በጋራ እንድንሰራና ትልልቅ ችግሮችን እንድንፈታ ነው ብለዋል። ዋይት ሀውስም ሆነ የዲሞክራቲክ ፓርቲ አመራሮች ሁለቱም ማዕቀፎች በሐምሌ ወር ይጸድቃሉ ብለው ተስፋ አድርገዋል።
ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ አሁን ምርጫ ስድስተኛውን አገራዊ ምርጫ ወደ ተመለከተ ዘገባ ነው የምንሻገረው። ባለፈው ሳምንት በተካሄደው ስድስተኛው ብሔራዊ ምርጫ የተሳተፉ በአማራ ክልል የተሳተፉ 19 ፓርቲዎች የምርጫውን ሂደት አስመልክቶ ያቀረቡትን ይመለከታል። አስቴር ምስጋናው ተከታዩን ከባህር ዳር አደርሳናለች።
በአማራ ክልል 19 የፖለቲካ ፓርቲዎች እንቀሳቀሳሉ። ፓርቲዎቹ የጋራ ምክር ቤትም አቋቁመዋል። ባለፈው ሳምንት በተካሄደው ሀገራዊ ምርጫ ደግሞ 18ቱ ተሳትፈዋል። በክልሉ የተካሄደው ምርጫ ሁሉም የፖለቲካ ኃይሎች በነጻነት የተንቀሳቀሱበት እንደነበር ፓርቲዎቹ አስረድተዋል። በምርጫው ሂደት የተስተዋሉ ችግሮች ቢኖሩም በህዝብ ተሳትፎ በሰላም መጠናቀቁንም የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነ ዛሬ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት በይፋ እስከሚገልጽ ድረስ በትዕግስት ሁሉም የፖለቲካ ፓርቲዎች የሚጠብቁ መሆኑን ገልጸው የምርጫውን ውጤት በጸጋ እንደሚቀበሉና ያላቸውን ቅሬታም በህግ አግባብ ብቻ ለመፍታት እንደሚንቀሳቀሱ አቶ ተስፋውን ገልጸዋል።
እንግዲህ የጋራ ምክር ቤቱ ምርጫ ሰላማዊ ነው ብሎ ነው ያሰበው። ሰልብ ሰላም መጠናቀቁን በከፍተኛ አድናቆት ገልጿል። ያ ማለት ከችግሮች የጸዱ ናቸው የሚል እምነት የለም። ችግሮች አሉ፣ በችግሮች ውስጥ ነው ያለፈው። ነገር ግን እነኛን ችግሮች እንዴት እንፈታለን ነው በህግ አግባብ ሌሎችም ወደፊትም ችግሮች አይኖሩም ማለት አይቻልም፣ ሊኖሩ ይችላሉ። ነገር ግን ካለው ከተመዘገበው ሰላም ትልቅ ድል ስለሆነ ከዚህ ሰላም ማስቀጠል የጋራ ጉዳይ ስለሆነ ሰላም ሲኖር ነው ልንነጋገር የምንችለው። የሰላም ጉዳይ ላይ በጋራ መስራት እንዳለብን ተነጋግረናል። በዚህ ውጤት ውስጥ አሸናፊም ይኖራል፣ ችግሮችም አሉ። እነኛ ችግሮችም ልንፈታቸው የምንችል ኦን ዘ ቴብል እንደሆነ እየተነጋገርን ያለ ነው። ሶ ችግሮችን ህጋዊ መስመር በማስያዝ አሁን በምርጫው ዕለት የተከሰቱ መጠነኛ ችግሮች አሉ። በአንጻራዊነት ጥሩ ነው፣ ሰላም ነው ብለን አድንቀናል። ነገር ግን ወደፊትም በምርጫው ውጤት መቀበልና ለመቀበል ላይ ችግር እንዳይኖር ህጋዊ አካልን መቀበል እንዳለብን ገልጸን ችግሮች ካሉ ግን በህጋዊ እንድንሄድ ተነጋግረናል። ስለዚህ በዚህ በኩል እንፈታለን የሚል እምነት ነው ያለን።
በሰላም ጉዳይ ላይ ሁሉም የፖለቲካ ፓርቲዎች በጋራ ለመስራት ስምምነት ላይ መድረሳቸውንም የጋራ ምክር ቤቱ አስታውቋል። በምርጫው ሂደት የተፈጠሩ ክስተቶችን የሚያጠና 5 አባላት ያሉት ኮሚቴ የተቋቋመ ሲሆን በቀጣይ ለሚካሄድ መድረክ ለሚይዙ አቋም መነሻ እንደሚደረግና ትምህርት የሚወሰድበት መሆኑን መግባባት ላይ ተደርሷል። ምክር ቤቱ ሰሞኑን ባካሄደው ስብሰባ 5 የአቋም መግለጫዎችን እንደወጣ ሰብሳቢው ገልጸዋል። ከአማራ ክልል ተመርጠው የፌዴራል ፓርላማ የሚገቡ የህዝብ ተወካዮች 138 ናቸው። ባለፈው ሰኞ በተካሄደው ምርጫ ከነዚህ የፌዴራል ፓርላማ መቀመጫዎች ማን ስንት እንዳሸነፈ እስካሁን በይፋ የተገለጸ ውጤት የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ቀደም ብለን በመግቢያችን ጠቆም ያደረግነውም በዜናውም የሰማነውን ወቅታዊ ርዕስ ነው ማሰማችሁ። የኢትዮጵያ መንግስት ትግራይ ውስጥ የተጠናጠል ያለምንም ቅድመ ሁኔታ ተኩስ አቁም አውጇል። በሌላ በኩልም ህወሓት መቀሌ መግባቱንና ከተማይቱን መቆጣጠሩን ማምሻውን ልሳኑ በሆነው ራዲዮ ድምፀ ውሳኔ ተናግሯል። የኢትዮጵያ መንግስት ማምሻውን ባወጣው በዚህ መግለጫ የትግራይ ክልልን ችግር በዘላቂነት ለመፍታት በኢትዮጵያውያንና በኢትዮጵያ ወዳጆች ሲቀርቡ የነበሩ የመፍትሄ ሀሳቦችን ሲያጤን መቆየቱንና የትግራይ ጊዜያዊ አስተዳደር በተከታታይ ያቀረበው ጥያቄ ከተለያየ አቅጣጫ መመልከቱን ጠቁሞ የጊዜያዊ አስተዳደሩን ጥያቄ በአዎንታዊነት መቀበሉን አስታውቋል። ጥያቄው ከመቅረቡ በፊት በተለያየ ጊዜ ከክልሉ ተወላጆች፣ ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር ውይይት የተደረገበት መሆኑን መግለጫው አመልክቶ በስድስተኛው ሀገራዊ ምርጫ የኢትዮጵያ ህዝብና ተፎካካሪ ፓርቲዎች ከመቼውም በላይ ለሀገራችን ሰላም የሰጡትን ልዩ ትኩረት ከግምት ውስጥ አስገብተዋል ነው ያለው። ባለፈው ዓመት የአንበጣ መንጋ በስፋት ያጠቃው ክልል መሆኑና የግብርና ሰብል ምርት በበቂ ሁኔታ አለማግኘቱን ያስታወሰው የኢትዮጵያ መንግስት መግለጫ ይህንን ክረምት ያለ እርሻ ስራ የሚያሳልፍ ከሆነ ለገበሬው በእንቅርት ላይ ጆሮ ደግፍ እንደሚሆንበትም አመልክቷል። መግለጫው በተጨማሪ በዘረዘራቸው ሌሎች ምክንያቶች ይህ የእርሻ ወቅት እስኪጠናቀቅ ድረስ የሚቆይ ያለ ቅድመ ሁኔታ በሰብአዊነት ላይ የተመሰረተና በተናጠለ የተኩስ አቁም ከዛሬ ከሰኔ 21 2013 ጀምሮ መንግስት ማወጁን አስታውቋል። ሁሉም የፌዴራልና የክልል ሲቪልና ወታደራዊ ተቋማትም ከመንግስት በሚሰጣቸው ዝርዝር አፈጻጸም መሰረት ይህን የተኩስ አቁም እንዲያከብሩና እንዲያስከብሩ መታዘዛቸውንም መግለጫው አክሎ አመልክቷል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ36 መሆኑን ያመለክታል። ወደ ሁለተኛው ክፍል ቀዳሚ ዝግጅት እንወሰዳችሁ። ባለፈው ሳምንት የተካሄደውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ ሂደት ተከታትሎ ለመዘገብ ወደ ኢትዮጵያ ያመራው ባልደረባችን ደረጀ ደስታ ከምርጫው ማግስት በተለያዩ የኢትዮጵያ አካባቢዎች ተዘዋውሮ በየአካባቢው ያለውን ሁኔታ በመዘገብ ላይ ይገኛል። ሰሞኑን ወደ ሁመራና ማይካድራ እንዲሁም አካባቢው የተጓዘው ደረጀ ለምሽቱም በየአካባቢዎቹ ተዘዋውሮ የተመለከተውን ሊያደርሰን በስልክ አግኝተነዋል። ደረጀ ሰላም፣ እንደምን አመሸህ? ጉዞስ እንዴት ነበር?
እንደምናመሸ አሉላ፣ እንደምናለ። ጉዞው እንግዲህ ተጣጣ ሄድ ነው፣ ደህና ነው።
በአጭር ጊዜ ውስጥ በርካታ ቦታዎች መዘዋወር ነበረብህ። በስልክ ቀጥታ ስንነጋገር ይሄ የመጀመሪያው ነው። በእርግጥ የምርጫውንም ሂደት የሚያሳዩ ወቅታዊ የሆኑ ዘገባዎችን በየሰዓቱ ካለህበት ቦታ ታደርሰን ነበር። አሁን እንግዲህ ቀደም ብዬ በመግቢያ እንዳስተዋወቅኩት የሰሞኑን ውሎህ ማይካድራና ሁመራ አካባቢ ነበር። እስኪ ደረጀ፣ ይሄ ጦርነት የተካሄደበት ብዙዎች የተገደሉበትና እልቂት የደረሰበት አካባቢ መሆኑ በተደጋጋሚ ተዘግቧል። የአዋሳው ዘጋቢያችን ዮናታን ዘብዲዮስም በጊዜ ወደ አካባቢው ተጉዞ ዘግቦ ነበር። አሁን ያለው ሁኔታ ምን ይመስላል? ምታየው የጸጥታ ሁኔታ ምን ይመስላል? ተረጋግቷል? ስለ እሱ በምትነግረን ብንጀምር።
እንግዲህ አሉላ፣ ያው እንደምታውቀው ወደ ኢትዮጵያ የመጣሁት በዚህ በምርጫውና በምርጫው ሂደት ውስጥ ያሉትና በምርጫ ሂደት ውስጥ የሌሉ ሰዎች በምን ሁኔታ ላይ እንዳሉ ለመከታተል ነው። በዚያ መሰረት አሁን እንግዲህ ሁመራ፣ ዳንሻ፣ ማይካድራ አካባቢዎች ነው ተዘዋውሬ የተመለከትኩት። በእነዚህ አካባቢዎች የጸጥታው ሁኔታ ደህና ይመስላል። እኔ እንዳየሁት እንግዲህ ስንጓዝ ምንም ከጎንደር ወደዛ መጥተን ነው ወጣ ነው እና ምንም ችግር አላስተዋልንም። በዛም ደግሞ የጸጥታ ኃላፊዎችንም ወደፊት በስፋት አቀርበዋለሁ አነጋግረናል፣ በአካባቢ ያሉትን የጸጥታ ኃላፊዎች። በዚያ መሰረት እንግዲህ ምንም ችግር እንደሌለ ነው እየተነገረኝ እና ነዋሪዎችንም አነጋግሬያለሁ። ያ ማለት ያው ስጋት አይኖርም ማለት አይደለም፣ ስጋቱ አለ፣ ግን በጸጥታ ረገድ ምንም ችግር አላስተዋልኩም።
መልካም ደረጀ፣ አካባቢውን ተዘዋውረህ እንደ ተመለከትክ ገልጸህልናል። ምንም እንኳን በምርጫው ሳቢያ ስለ ምርጫው በሚል ብቻ ብትጓዝ ዋና ጉዳይ ምርጫውን የተመለከተም ቢሆን ያሉ ነገሮችን የመመልከት እድል ይኖርሃልና ምን አየህ? ምን ገጠመህ? ምን ተመለከትክ?
ምንድን ነው ያየሁት? በተለይ እነዚህ በተነሳው ግጭት ወይም ጦርነት ሳቢያ ስማቸው ጎልቶ ይጠራ የነበሩ አካባቢዎች እነ ሁመራ፣ ዳንሻ፣ ማይካድራ የተባሉ አካባቢዎች ተዘዋውሬ እየተመለከትኩት እንደየ አገሮቹ በየከተሞቹ የተለያየ ነው። ለምሳሌ ዳንሻ በጣም ወደ ሰላማዊ ወደ ቀድሞ ቦታ የተመለሰ ነው የሚመስለው። ማይካድራም ከዳንሻ በተሻለ ሁኔታ የተረጋጋ ሰላማዊ እንቅስቃሴዎች ሲካሄዱ ተመልክቻለሁ። ሁመራ ግን ያየሁት ትንሽ የተለየ ነው። ሁመራ የሁመራ ከፊል ገጽታዋ በጣም ዝም ያለ ሆኖ ነው ያየሁት። ቤቶች ተዘጋግተዋል። በጅምር የነበሩ ህንፃዎችም ነበሩ፣ እንደቆሙ ይታያሉ። በጣም በጣም ሰፊ አካባቢን የያዙ እና እንግዲህ አዳዲስ ግንባታዎች የነበሩባቸው አካባቢዎች ናቸው ሁመራ ውስጥ እነዛ ጸጥታ የሰፈነባቸው። አንዳንድ እዛ አካባቢ ያሉት ውስጥ ቤቶቹ እንደተቆለፉ፣ አንዳንዶቹም እንዲሁ እንደተከፈቱ ያሉ ሁኔታ ተመልክቻለሁኝ። ከዛ ውጪ ነዋሪዎቹ እንደነገሩኝ የሁመራ ነዋሪዎች መደበኛ እንቅስቃሴዎቻቸውን እየመሩ ይገኛሉ። ከዚያ ውጪ የመሰረተ ልማት ችግሮች እንዳሉ ለምሳሌ የመብራት የለም፣ ውሃ የለም፣ ኔትወርክ ችግር። እኔ ራሴ አንዳንድ ለሁለት ለሶስት ቀን ምንም አይነት ግንኙነት አልነበረኝም እና ያንን አስተውያለሁኝ። አስተዳደራዊ መዋቅሮችም ገና በደንብ አልተዘረጉም፣ ትምህርት ቤቶች አልተከፈቱም፣ የፍትህ ተቋማት ገና ናቸው እና አንዳንድ ብዙ ስራዎችን የሚጠይቁ ሁኔታዎች እያየሁ ነው። በአንጻሩም ሁመራ ወጣ ብለው ባሉ አካባቢዎች ላይ የሰፋፊ የእርሻ ቦታዎች አሉ። አንዳንድ የእርሻ ቦታዎች እንደገና ለመጀመር መሬቱን ሲያለሰልሱ ለእርሻ ለሰብል ዝግጁ ሲያደርጉ ተመልክቻለሁ። ምክንያቱም የአካባቢ የሚታወቁ አብዛኞቹ ያነጋገርኳቸው በአካባቢ የሚኖሩት በንግድና አብዛኛው ደግሞ በግብርና ሙያ የሚተዳደሩ ናቸው።
መልካም ደረጀ፣ እንግዲህ እንደነገርከን በግጭት ውስጥ ተውጦ የነበረ በተለይ በሁመራ የተመለከትከው ገና በማገገም ላይ ያለ መሰረተ ልማት በሙሉ ተሟልቶ እንቅስቃሴ የሌለበት የስልክ መስመሮች፣ ሌሎችም ግንኙነቶች ያንሃል ሙሉ በሙሉ ያልተሟሉበት መሆኑን ገና ከግጭት ውስጥ በመውጣት ላይ ያለ አካባቢ መሆኑን ነው የጠቆምከው። ሌሎችስ እንደው ሊነገሩ የሚችሉ ከህብረተሰብ እንቅስቃሴ ጋር በአካባቢው ግጭት በነበረ ጊዜ ሰዎች ከአንዱ ወደ ሌላው ቦታ እንዲሄዱ እንዲፈናቀሉ የተገደዱ ካሉ አሁን ምን ይመስላል? የሰዎችን እንቅስቃሴ በተመለከተ
እንግዲህ ሰዎችን ሁኔታ በተመለከተ እግረ መንገዴ ወደ ማይካድራ ሄጄ የነበረ ማይካድራ ያው ከሁመራ ወጣ ብላ ያለች ከተማ ናት። 130 ኪሎ ሜትር ይመስለኛል። እና እዛ በፊት ችግር የደረሰባቸው ሰዎች በተለይ አባቶቻቸውን ያጡ፣ ባሎቻቸውን ያጡ፣ ወንድሞቻቸውን ያጡ፣ ቤተሰቦቻቸውን ያጡትን ሰዎች ተዘዋውሬ አነጋግሬያለሁ። እነሱ አሁንም ችግር ላይ እንደሆኑ ብዙዎቹ በባለቤቶቻቸው ነበረ የሚተዳደሩት ምንም መተዳደሪያ እንደሌላቸው እና ችግር ላይ መኖራቸውን አሁንም እዛ መጥቶ ያነጋገራቸውም ሆነ እርዳታ ሊያደርግላቸው የሞከረ አካል አለመኖሩን አጫውተውኛል። ቅድም ደግሞ እንዳልኩህ ሌሎች አካባቢውን ጥለው እንግዲህ ወደፊት የምናነጋግራቸው ሊሆን ይችላል ቤታቸውን እንደዘጉ የወጡ የተሰደዱ ደግሞ በሌላኛውም በኩል በሁመራ በተለይ ሁመራ ከተማ ውስጥ ነው እሱን ጊዜ ያየሁት። እነሱም አሉ። ሌላ ለየት ያለ ያየሁት ነገር ባለፈው 15 ቀን 16 ቀን ሆኗቸዋል እንደሚመስለኝ ከሱዳን ወደ ኢትዮጵያ የተመለሱ ማለት በዚህኛው ግጭት የተሰደዱ ሳይሆን ቀደም ሲል በተለያየ ሁኔታ ወደ ሱዳን ተሰደው የነበሩ ሰዎች ተመልሰው ወደ አካባቢያቸው እየገቡ መሆናቸውን አግኝቼ ቃለ መጠይቅ አድርጌላቸዋለሁ። አስተባባሪዎችም እንዲሁ አነጋግሬያለሁ እና እነዚህ በተለይ የወልቃይት ጠገዴ ጠለምት ነዋሪዎች የነበሩ ምንም ጥያቄ በማቅረባችን ቀደም ሲል በነበረው ስርዓት ወይ አስተዳደር በደል የደረሰብን ሱዳን ስንከራተት የኖርን ነበር ያሉ ሰዎች ናቸው። እነሱም አግኝቼ አነጋግሬያለሁ እና እነሱም እንዲሁ ከሱዳን በመንግስት አይደለም የመጡት እነዚህ ሰዎች እና እነዚህ ሰዎች በመንግስት አይደለም የመጡት እንግዲህ በራሳቸው እና ውጭ ባሉ ኢትዮጵያውያን አስተባባሪዎች በተለይ በእነሱ አማካኝነት ነው የመጡት እና ይሄ ነው እንግዲህ ያለው አሉላ። በመበኩል ሌላውን ወደፊት አንዳንድ ነገሮችንም ማጣራት እና ያማቸውን የጠበቁ ማድረግ ስላለብን ሰዎችን ማነጋገር በኃላፊዎችን ማነጋገር ይኖርብኛል። በዚያ ምክንያት እንግዲህ ሙሉ ሪፖርት ሰሞኑን አቅርባለሁ።
መልካም ደረጀ፣ በርከት ያለው ጉዳዮችን ነው ባጭር ጊዜ ውስጥ የተመለከትከው። እንዳልከው ከተመለስክ በኋላ የሚመለከታቸውን ባለስልጣናት አነጋግረህ ተጨማሪ ዘገባዎችን ታደርሰናለህ። አይናችን ጆሮአችን ሆነህ በተለያዩ ቦታዎች ተዘዋውረህ ለምታቀርባቸው ዜናዎች፣ ትኩስ ዘገባዎች እናመሰግናለን። ደረጀ መልካም ጊዜ፣ መልሼ አገኝሃለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሐኪሞን ይጠይቁ ነው። የተፈጥሮ አደጋዎችንና በተለያዩ አካባቢዎች የሚፈጸሙ ጥቃቶችን ጨምሮ በሰዎች ልቦና ጭንቀት የሚያሳድሩና ጥልቅ ሐዘን እንዲሰማን የሚያደርጉ ዜናዎች በዓለም ዙሪያ በብዛት ይሰማሉ። የነኚህ መንፈስ አዋኪ አሉታዊ ወሬዎች የየዕለት ገጠመኝ መሆን ካላፊ ጊዜያዊ ስሜት ባሻገር የሚያስከትለው የጤና መቃወስ ይኖር ይሆን? ምንስ ማድረግ ይበጃል? በርዕሱ ዙሪያ ለሚነሱ ጥያቄዎች የስነ ልቦና ባለሙያ ጋብዘን አወያይተናል። ፕሮፌሰር ዮናስ እንዳለገዳ በዩናይት ስቴትሱ ባሮ የነርቭ ሕክምናና የምርምር ተቋም የነርቭና የአንጎል ሐኪምና ተመራማሪም ናቸው። ወደ ዝግጅቱ ልውሰዳችሁ። መለስ ብለን ከመነሻው ፕሮፌሰር ዮናስ፣ ተደራራቢና ያልተቋረጡ የህይወት ፈተናዎች የሚያስከትሉትን የስነ ልቦና ቀውስ በጊዜ ለመፈተሽ የታለመ ዝግጅት ነው። በዓለም ዙሪያም ተመሳሳይ ተጽዕኖዎች ይታያሉ። ግጭቶች ያልተቋረጡባቸው በተለይም በተለያዩ የኢትዮጵያ አካባቢዎች ለመጠነ ሰፊ ጥቃቶች የተጋለጡ የቤተሰብ አባላቶቻቸውን ያጡ ወይም በቀጥታ ሰለባ የሆኑ ወገኖች በተለያዩ ጊዜያት ችግሮች የተፈራረቁበት ህዝብ ቢሆንም እንዲህ ሳያቋርጥ የሚደርስ መከራ የሚያስከትለውን ጉዳት ግን ማሰብ ይከብዳል። ችግሩ አላበቃም እና በቅድሚያ በመከራው ውስጥ ያሉትን ሰዎች ፈተና ብንመለከት እንደምን ላሉ የስነ ልቦና ቀውሶች የመዳረግ ዕጣ ይገጥማቸው ይሆን? እንዴት ይመረመራል? እንዴትስ ይረዳል?
እንሻላ ይሄ ሁላችንንም የሚያሳዝን ነገር ነው። እንዲህ አይነት ሰቆቃ በግለሰብ በቤተሰብ በሰፈር ውስጥ ሲካሄድ በምንሰማው ዜና በየትኛውም ቦታ ቢሆን እንደ ማንኛውም ግለሰብ ልባችን ይሰበራል። እንግዲህ ከሙያ አንጻር እንዲህ አይነት አሰቃቂ ነገሮች አንድ ሰው ላይ በቀጥታ ሲደርስ ወይንም ሌላው ሰው ላይም ሲደርስ ማየት ይሄ ነው እንግዲህ በእንግሊዝኛ ቋንቋ ትራውማ የምንለው። ከሰው ልጆች ከተለመደው መደበኛ ኑሮ ውጪ የሰው ህሊናና አስተሳሰብ ሊሸከመው ከሚችለው ውጪ እጅግ አሰቃቂ ነገር በአንድ ሰው ላይ ሲደርስ ወይም በሌላ ሰው ላይ ሲደርስ ማየት ይሄ ሰቆቃ ሁሉ ሰው ላይ ተመሳሳይ ውጤት ያመጣል ወይ ብለን ብንጠይቅ አይደለም። ለዚህ ነው እኛም ሙያ የምንገረመው። 100 ሰዎች እጅግ አሰቃቂ ነገር ሲደረግ ቢያዩ በተወሰነ ደረጃ የተወሰነ ማዘን አብዛኛው ሰው ይኖረዋል። ከዛ ውስጥ አንዳንዱ ግን የተወሰነ ጊዜ አዝነው ከዛ ሬዚሊየንት ጭራሽ እንዲያውም ያንን ችግር ለመፍታት ቆርጦ የመነሳት ሁኔታ የሚያሳያል። አንዳንዱ ደግሞ ከዚህ በኋላ ህይወቴ አልቆላታል፣ ከእንደዚህ አይነት ነገር ውስጥ አልፌ ካሁን በኋላ ከመኖር መሞት ይሻለኛል ብሎ ተስፋ የሚቆርጣል። የተለያየ አይነት ነው። ለዚህ ነው በእንግሊዝኛ ትራንዛክሽናል ሞዴል ኦፍ ስትረስ ይባላል። ማለትም በሁለት ነገሮች መሀል የሚካሄድ ግንኙነት ማለት ነው። በግለሰቡ እና በሰቆቃው የግለሰቡም አስተሳሰብ፣ አመለካከት፣ ሃይማኖቱም ሊሆን ይችላል፣ ፍልስፍናውም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል። ለአንዳንዱ ሰው እንዲህ አይነት ሰቆቃ ሲያጋጥመው ከዚህ በኋላ ኑሮ የለም ብሎ የሚላለ፣ ሌላው ደግሞ የተለያየ እና ይሄን ጀርመን ሀገር በደረሰው በሆሎኮስት በቪየትናም ጦርነት የቦታው ጥናቶች ነበሩ እና ይሄ ለብዙ ዓመታት የተደረገ ጥናት ይሄ የሁለቱ ነገሮች የግለሰቡ እና የውጭ ሁኔታ የሁለቱ የመጨረሻ ውጤት የሁለቱ ባህል ያለው ግንኙነት።
መልካም ፕሮፌሰር ዮናስ፣ በቀጥታ የመገናኛ ብዙሃኑን ዓለም ወደሚመለከተው ጭብጥ ልውሰደው። በየለቱ ከያቅጣጫው የሚጎርፈውን መጠኑ የበዛ መልካም ያልሆነ ዜና መከታተል ወዲሁም መልካም ያልሆነ ዜና እጥረት ያለበት ጊዜ አይደለም። በኢትዮጵያ ብቻ ሳይሆን በዓለም ደረጃም የከፉ ዜናዎች ያለማቋረጥ በብዛት የሚሰሙበት ጊዜ ነው እና እንዲህ ያለው ዛሬ ደግሞ ይልቁንም በማህበራዊ ሚዲያው በኩል መሰረት የሌላቸውን ጨምሮ ጠዋት ማታ በብዛት ይሰማሉና ጤናማ ያልሆነ ሁከት ያለው እነተም የግጭትና የችግሮችን መሰረት ያደረገም ሊሆን ይችላል። እነሱም በብዛት ወደ ውስጥ ማስገባት ሊያስከትል የሚችል የስነ ልቦና ችግር ይኖር ይሆን ወይ? ሰዎች የሚከታተሉትን የሚሰሙትን ወሬ መቆጣጠር ያስፈልጋቸው ይሆን ወይ? ይሄ ነገር ይበዛብኛል ለመፍትሄ ከሚደረገው ባሻገር ጠዋት ማታ መከራ ወደ ውስጥ ማስገባት የጤነኛ አይደለም ብሎ ማሰብ ይኖርባቸው ይሆን?
ይሄ ነገር መቼም የሰው ልጅ የተሰራው ነጋ ጠባ ሰቆቃ ለማስተናገድ ብቻ አይደለም። ይሄንን ነገር ከፋፍሎ ለተወሰነ ደቂቃ ከአንድ ቦታ ተነስተ ወደ ሌላ ቦታ መሄድ አለበት። ለተወሰነ ደቂቃ የሆነ ነገር ማድረግ አለበት። ስለዚህ የግዴታ ያንዳንዱ ሰው በደንብ ቅድም ሊሆን ይችላል ላይሆን ይችላል ጊዜውን ከፋፍሎ መጠቀም አለበት። ምርጫ የለውም። እና ስለዚህ አንዳንድ ጊዜ ያሁን ወጣቶች ላይ በተለይ ከመጠን ባለፈ ሁኔታ ዜናም ሊሆን ይችላል ወይም የሆነ ነገር ምግባቸውን ሳይበሉ እንቅልፋቸውን ሳይተኙ ከመጠን ባለፈ ሁኔታ ሲከታተሉ በከፍተኛ አእምሮ ህመም ሚታከሉ ሆስፒታሉ ሲገቡ ያየኋቸው ያከምናቸው አለ። እንግዲህ እነዚህ ወጣቶች ሃይባ የላቸውም ይመክራቸው ወይም ቤተሰብ ውስጥ አባት የለም ወይም እናት የለም በዚህ ችግር አለ አሜሪካ ነገር እና እንደዛ አይነት ሌላውም ላይ ይሄ አለ። ይሄ ትልቅ ሰውም ላይ ቢሆን ለሁሉም ጊዜ አለው ነው ያለው ጠቢቡ ሰለሞን። ይሄ በጣም ትክክል ነው። በእኛም ሙያ ሰው ለሐዘኑም ጊዜ ማድረግ አለበት፣ ለዜናውንም ለሚወስድበት ጊዜ ማድረግ አለበት፣ ለሁሉም ነገር ጊዜ አድርጎ በተለይ ደግሞ በዜና የሚከታተሉ ሰዎች ከሆኑ ማታ ወደ እንቅልፍ ሊሄዱ ሲሉ በተቻለ መጠን የሚረብሽ ዜና ለዓለማየት መሞከር። የሚረብሽ ዜና ሰውነቱን አክቲቬት ስለሚያደርግ ማለት የመሸሽ ወይም የመከላከል ስሜት ውስጥ ስለሚከተው የመነቃቃት ስሜት ይፈጥራል። ያ ደግሞ ኖራድረናሊን ያ ነገር ንጥረ ነገሩ ኬሚካሉ ሰውነታችን ውስጥ በሚሰራጭበት ጊዜ እንቅልፍ የሚከለክል ነገር ነው። በጣም ኃይለኛ ዜና ከባድ የሚረብሽ ዜና ሲኖር ሰውነታችን ወይ ለመሸሽ ወይ ለማጥቃት አይነት ስሜት ሲገባ ፍላይት ኦር ፋይት የሚባለው በእንግሊዝኛው ሲገባ ግለሰቡ በደንብ ላይተኛ ይችላል። በደንብ ደግሞ አልበተኛት ፍራስትሬሽን ቶለራንስ ምንለውን ጭንቀትና መከራ ፈተና መከላከል አቅም ይቀንሷል ማለት። አንዳንዴም እንዲያውም የሰውነት በሽታ የመከላከል አቅም እሱንም ዝቅ ሊያደርግ ይችላል። አንዳንድ ሰዎች እኮ ጉንፋኑም ይበረታባቸዋል ቁርጥማቱም ምንም ይጨምር ይችላል ከመጠን ያለፈ ፈተና ሲደርስ። ስለዚህ ጠቢቡ ሰለሞን እንዳለው ለሁሉም ጊዜ አለ። ዜናውም በልክ መሆን አለበት እና ለሁሉንም ነገር አብሮ ማስኬድ መቻል አለበት እና ይሄ ማልቲፕል አክሽን ኢን ፓራሌል የሚሉት ነገሮችን በአንድ ላይ ማስኬድ መቻል ሁሉ ጊዜ ማራቶን አይቻልም። አንዳንድ እያነከስንም ቢሆን ብቻ መቀጠል አለብን ማድረግ ያለብን። ስራም ከሆነ ወደ ስራም መሄድ አለብን። እንቅልፍም ከሆነ ወደ መኝታ መሄድ፣ ልጆችንም መንከባከብ ከሆነ ማድረግ ያስፈልጋል። ያን ሁሉ እያደረግን ዜናውንም መከታተል ይቻላል።
መጠመድ የለብንም።
መጠመድ የለብንም። እሱ ነው ዋናው እሱ።
መልካም ፕሮፌሰር ዮናስ ወደ ሌላ ጥያቄ ከመሻገሬ በፊት እዚህ ቀደም ብዬ ባነሳሁት ከሙያ ጋር በተያያዘው ፈተና ላይ ስራው የሚጠይቀው የአእምሮ ዝግጅት ማይንድሴት ያሉት ከስራው ጋር የሚሄደውን በስልጠናም በሙያ ለምምድም እንደየሙያ መስኩ ሁሉም ጋር አለና በተለመደው መንገድ ከሆነ ውጭ ላለው በመደበኛ ሁኔታ ጋዜጠኛ አሁን እንደሚያውቁት ራሱን እንደሚጠብቅ መንገዶች ተመቻችተውለት በቀጥታ ቦታ ያለውን ነገር እንዲዘግቡ ሙያው የሚጠይቀው ፈተና ነውና ቀደም የጦር ሰራዊትን ኃላፊነትና የሥራ ጠባይ እንደገለጡት ነገር ግን እነኚህ አሁን የኮቪድን አንስተናል በሕክምና በርሶ ሙያ ሁሌም ከህመም ጋራ ሁሌም ከህይወት ጋራ የሚደረግ ግብግብ ላይ ነው የምትሰለፉት። ነገር ግን እነኚህ ፈተናዎች የሁሉ ቀን ጣር አይደሉምና በቋሚነት አንድ ሰው በየጧቱ ሲነሳ እንዴት የሚያሳስብ መጥፎ ዜና እንደሚኖር አስበው የሚነሳ ከሆነ ለአምሮም ጤናማ አይሆንም ከሚል መንፈስ ነው ይሄን ማነሳለው። ጧት ሲነሳ ዛሬ ደግሞ ምን ኖሮ ይሆን ብዬ እየፈራሁ ነው የዜና ምንጮችን ወይም ካለም ዙሪያ የተሰባሰቡ ዜናዎችን ማደራጀው። ተነጎዳም ይሆነው ከዛም በኋላ ይሆነው በተለይ ደግሞ በሚያሰላስለው አምሮዬ ይሄንን የሥራዬ አካል ነው ሳላውቀው ግን በተደጋጋሚ ወደ ውስጤ ያስገባውት ነገር የሚጎዳኝ ነገር ሊኖር ይችላል ወይ? ይሄንንስ ለማስቀረት ማድረግ የምችለው ነገር አለ ወይ? ወይንም ደግሞ የራሱ የስነ ልቦና ድጋፍም ያስፈልገው ይሆነው ለረጅም ጊዜ በመጥፎ ነገር ውስጥ እንዳለፈ ሰው መጥፎ ነገርን ወደ ውስጡ ወደ ህሊናው እንዳስገባ ሰው? አድማጮች ለነኚህ ሁሉና ለሌሎች ጥያቄዎች ከፕሮፌሰር ዮናስ እንዳለ ገዳ ጋር ጀምር ነው ቃለ ምልልስ አልተቋጨም። ቀሪውን በሌላ ጊዜ እናቀርባለን። አድማጮች አሁን የደረሰን ዜና አለ። ትግራይ ውስጥ ያሉት ሁኔታዎች እጅግ አሳሳቢ መሆናቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ማምሻውን አሳወቁ። ሁኔታዎቹ የሚያሳዩት ለቀውስ ወታደራዊ መፍትሄ እንደሌለ እንደሆነ የጠቆሙት ጉቴሬሽ ማምሻውን ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውንና የተሳኩ ጸብ የማቆም እርምጃዎችን እንደሚወስዱም ተስፋ እንዳላቸው አመልክተዋል። ሲቪሎች ጥበቃ እንዲደረግላቸው እንደሚገባ፣ ሰብአዊ እርዳታ የሚያስፈልጋቸውም እንዲዳረስና የፖለቲካ መፍትሄም እንዲያገኝ አንቶኒዮ ጉቴሬሽ ጥሪ አቅርበዋል። አድማጮች ስርጭታችን ሊገባደድ ወደ መጨረሻው ዝግጅት ነው የምንሻገረው። ሳምንታዊው ስፖርት ሀብታሙ ስዩም ነው ያቀናበረው።
ኢትዮጵያውያን አትሌቶች ታዬ ግርማና መሰረት እንግዱ በጣሊያን ጄሶሎ በተደረገ ዓለም አቀፍ ግማሽ ማራቶን ውድድር ላይ ባለድል ሆነዋል። የጄሶሎ ሙንላይት ግማሽ ማራቶን እየተባለ በሚጠራውና በሞቃታማ የአየር ሁኔታ ውስጥ በተደረገው ውድድር በወንዶች ታዬ ግርማ በአንድ ሰዓት ከ4 ደቂቃ 11 ሰከንዶች ውድድሩን በማጠናቀቅ ሲያሸንፍ፣ ኬንያውያኑ ዲክሰን ኒኩያንዲና ኤሪክ ሪንጉ ተከትለውት ገብተዋል። በሴቶች መሰረት እንግዱ ውድድሩን በአንድ ሰዓት ከ16 ደቂቃ 42 ሰከንዶች ስታጠናቀቅ በ4ና 8 ደቂቃዎች ገደማ ዘግይተው ተከትለዋት የገቡት ደግሞ ጣሊያናውያኑ ላውራ ቢጊቲና ሎሬታ ቢቲን ናቸው። የውድድሩ ኦፊሳላዊ ገጽ እንደሚያሳየው አሸናፊዎቹ ከ400 እስከ 200 ሺህ ዩሮ ድረስ ሽልማት ይበረከትላቸዋል። የኤርትራ የብስክሌት ሻምፒዮን ከሰሞኑ ተካሂዷል። የውድድሩን ይዘት የአስመራው ዘጋቢያችን ብርሃነ በርሄ ነግረናል።
በብስክሌት ተወዳዳሪዎችና ታዛቢዎች ትልቅ ቦታ የሚሰጠው የኤርትራ የብስክሌት ሻምፒዮን ባለፈው ዓመት በኮቪድ-19 ምክንያት ተቋርጦ ከቆየ በኋላ ከሰኔ 18 እስከ ሰኔ 20 2013 በአስመራ መነፈራና አስመራ ህምብርቲ መስመር ለ12ኛ ጊዜ ተካሂዷል። የብስክሌት ሻምፒዮን ፕሮፌሽናል ተወዳዳሪዎች የሀገራቸው ሻምፒዮን በመሆን በክለባቸው ተመልሰው የሀገራቸው ባንዲራ ያለበት ልዩ የክብር ማሊያ አድርገው አመቱን ለመወዳደር፣ የሀገር ውስጥ ተወዳዳሪዎች ደግሞ አቅማቸውን በማሳየት ፕሮፌሽናል የመሆን እድላቸውን የሚያሰፉበት ውድድር በመሆኑ በተወዳዳሪዎች ትልቅ ክብር የሚሰጠውና ፉክክር የሚታይበት ውድድር ነው። እሁድ ሰኔ 20 2013 ከሰላላሮ መንደፈራ ደርሶ መልስ የሚሸፍን የ155 ኪሎ ሜትር ውድድሩን ዳዊት የማነ ፕሮፌሽናል ተወዳዳሪ መርሃዊ ቅዱሱን አስከትሎ አንደኛ በመሆን የኤርትራ የ2021 የብስክሌት ሻምፒዮን ለመሆን ችሏል። ዳዊት የማነ ከውድድሩ በኋላ ከቪኦኤ ጋር ባደረገው አጭር ቆይታ ውድድሩ ከባድና ፍጥነት እንደነበረው በመግለጽ እስከ መጨረሻ ባደረገው ጥረት የመርሃዊ ቅዱሱን መድከም በመመልከት በፍጥነት ጥሎት ወደፊት በመብረር የሻምፒዮንነቱን ድል መቀዳጀት እንደቻለ ተናግሯል። ቅዳሜ ሰኔ 19 በተካሄደው የ85 ኪሎ ሜትር የሴቶች ውድድር ብስራት ገብረ መስቀል ቀድማ በመግማት ሻምፒዮን ሆናለች። በሌላ በኩል አርብ ሰኔ 18 በተካሄደው የወንዶች የ36 ኪሎ ሜትርና የሴቶች 18 ኪሎ ሜትር የጊዜ ውድድሩን ደግሞ ፕሮፌሽናል ተወዳዳሪው መርሃዊ ቅዱስ በ43 ደቂቃ 20 ሴኮንድ 12 ማይክሮ ሴኮንድ የተሻለ ጊዜ በማስመዝገብ የ2021 የጊዜ ሻምፒዮን ሆኗል። አዲያም ተስፋ ዓለም በሴቶች የጊዜ ሻምፒዮን ለመሆን ችላለች። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
با በዚህ ዓመት በህንድ ሊደረግ ታቅዶ የነበረው የክሪኬት ስፖርት የዓለም ዋንጫ ወደ ተባበሩት አረብ ኤምሬትስ እንዲዘዋወር ተወስኗል። የህንድ ክሪኬት ቦርድ ውሳኔው የተላለፈው በሀገሪቱ ውስጥ በተንሰራፋው የኮቪድ-19 ቫይረስ ምክንያት መሆኑን ዛሬ አስታውቋል። በጎርጎሳውያኑ ጥቅምትና ህዳር ወር ላይ ሊደረግ ታስቦ የነበረው ውድድር 16 ቡድኖችን አካቷል። በተጠባባቂ አዘጋጅነት ተመርጣ የነበረችው የተባበሩት አረብ ኤምሬትስ ውድድሩን ታስተናግዳለች። ዛሬ ይፋ በተደረገ የሀገሪቱ የጤና ሚኒስቴር መረጃ መሰረት ብቻ ህንድ ውስጥ 46148 አዲስ የኮቪድ ቫይረስ ተጠቂዎች ተመዝግበዋል። ህንድ በቫይረሱ ያጣቻቸው ህዝቦች ብዛት 300730 ነው። የህንድ ክሪኬት ቡድን ከዚህ ቀደም ብሎ የሀገሪቱን ፕሪሚየር ሊግ እንዲቋረጥ አዘዋል። የተባበሩት አረብ ኤምሬትስ የባለፈው ዓመት የክሪኬት ዓለም ዋንጫንም አስተናጋጅ ነበረች። ዘገባው የሮይተርስ ነው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከልቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። እስከ ሰዓቱ መዳረሻ አጠር ያለ ዜማ እናሰማለን። በእኛ በኩል በዚሁ ተሰናበትን። ሰላም፣ ደህና አደሩ። ¶¶